በዚህም ግድ አስፈልጋ አይደለም። እና ይሄ አይነት አገባብ ካለ ከዛ በኋላ ያለው ንግግር በሙሉ የሰራዊት ጌታ ነው ማለት ነው። ከዛ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል ከተባለ በኋላ ያሉት ንግግሮች በሙሉ የሰራዊት ጌታ ናቸው። ከስሙ ጋራ ከክብሩ ጋራ እሱ ነው ያለው ስለተባለ ቀባቱ ይዘቱ የመልእክቱ ጣዕም ለዛነቱ ጥበቡ ሁሉ ወክሎ መገኘት አለበት ከስሙ ክብር ጋራ። ስለዚህ ይሄ የሰው የሆነውን ነገር ሁሉ እዛ ውስጥ ተራ የሆነውን አነጋገር ሁሉ በሰራዊት ጌታ ስም መናገር እጅግ በጣም ትልቅ ስህተት ነው። ምክንያቱስ የሰራዊት ጌታ ሲናገር ምን እንደሚሆን ተመልከቱ። የሰራዊት ጌታ ሲናገር ምን እንደሚሆን የእግዚአብሔር ቃል ምን እንደሚል ወገኖቼ አንድ ቦታ ብቻ ላንብብላችሁ። ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል ይላል፣ በሁሉም ይመረመራል ይላል፣ በልቡም የተሰወረ ይገለጣል። እንዲሁም ምን እንደሚል ተመልከቱ፣ እግዚአብሔር በእውነት በመካከላቸው ነው ብሎ በእውነት እግዚአብሔር በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ይላል። እንዲህ ያለ ትንቢት ስንቶቻችሁ ሰምታችኋል? እግዚአብሔር ፊት ወድቆ በእውነት እግዚአብሔር በዚህ ቦታ አለ ብሎ የወደቀ ሰው አይታችኋል? ስለዚህ በሰራዊት ጌታ ስም ብዙ ትንቢቶች ይነገራሉ። ነገር ግን ማንም ሰው በልቡ ያለው ተሰውሮ የነበረ ተገልጦበት በሰራዊት ጌታ በእግዚአብሔር ፊት ወድቆ የሚሰግድ ሰው አናይም። ግን ቃሉ የሚለውን ተመልከቱ። ይሄ እኔ ቃል አይደለም። መቼም ይህንን የማነበውን የለመድነውን በሽታችንን ላለመላቀቅ ክርክር በራሳችንም ከሰዎችም ጋር ብንሟገት ውርደት ነው። ብርሃን ከበራ በኋላ ክርክር ውርደት ነው። ከወደቁ በኋላ መንፈራገጥ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ሁሉ ትንቢት ቢናገሩ የሚለውን ቃል በእውነት መጽሐፍ ቅዱስ ያላችሁ ሁሉ እንድታሰምሩበት እፈልጋለሁ። ሁሉ ትንቢት ቢናገሩ ይላል እግዚአብሔር ቃል። ስለዚህ እግዚአብሔር ቢያናገራቸው ጸጋው ቢመጣ ትንቢት አለ የለም አይደለም ጥያቄው። እግዚአብሔር ይናገራል። የእስራኤል አምላክ እግዚአብሔር ትላንትናም ዛሬም ለዘላለም ያው ነው። ሁሉ ትንቢት ቢናገሩ ግን ይላል ግን የማያምን እግዚአብሔር ያሳያችሁ የማያምን ወይም ያልተማረ ሰው ነገር እንኳን የማይገባው ማለት እኮ ነው የእግዚአብሔር ነገር የማያውቅ ቢገባ በሁሉ ይወቀሳል። ሁሉም ቢናገሩ እከሌም ቢናገር እከሌም ቢናገር እከሌም ቢናገር ለምን? ለትንቢት ሐዋርያ ጳውሎስ ያለውን ክብርና ቦታ ነው የሚያሳየው። ዛሬ ቤተ ክርስቲያን ገለባ በሆነ ራእይ ተሞልታለች። ትንቢት ባልሆነ ትንቢት ተሞልተናል። ምንም ገለባ ምንም ተዘርቶ የማይበቅል ሰዎች ይወጡስ ከጉባኤ ከወጡ በኋላ ተከትሏቸው ቤት እንኳን አይሄድም። እግዚአብሔር ግን አንድ ጊዜ እንኳን ምናልባት በሕይወት ዘመናችሁ ያያችሁት ሁኔታ ካለ ወይም በቅርብ ወይም በሩቁ ዘመን እስቲ የተናገረውን አስታውሱ። እግዚአብሔር ሰዎች መከራቸውን ወይም ደግሞ ቤተ ክርስቲያን ሲመጡ የከበደባቸውን አንስቶ ልክ መንፈስ ሆኖ ከቤተ ክርስቲያን የወጡ እስኪመስላቸው ድረስ በልባቸውም በሕይወታቸውም በኑሯቸውም ያለውን ነገር ሁሉ አንከባሉ የሚጥል ኃይል አለው። ቃሌ እንደ መዶሻ አይደለም ይላል እግዚአብሔር አይደለም? የዝግባን ዛፍ የሚቆርጥ አይደለም የእግዚአብሔር ቃል? የእግዚአብሔር ቃል ስለታም ነው። የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል ኃይል አለ በነቢያት ሲመጣ። እግዚአብሔር የተመሰገነ ይሁን። ስለዚህ ሁሉ ትንቢት ሁሉ የሚለውን ቃል እንድታሰምሩበት። ሁሉ ትንቢት ቢናገሩ፣ አንዳንዱ ትንቢት ውሃ ውሃ ይላል፣ አንዳንዱ ደግሞ ወፍራም ነው አይደለም። ትንቢት ያልሆነ ትንቢት ትንቢት አይደለም ነው መባል አለበት። ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ ተመልከቱት፣ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡም የተሰወረ ይገለጣል። እኔ አንዳንድ ሰዎች ያዩትን ራእይ ለራሳቸው እንኳን ለራሳቸው ያዩትን ራእይ ለእኔም የሚጠቅመኝ ሆኖ ጣዕም ሆኖልኝ ለሰዎች መሰከራቸው ራእዮች አሉ። እጅግ በጣም ክብር ስላለው ብዙ ትንቢቶች እንሰማለን። እንኳን ለሌላ ልናስተላልፈው ከእኛም ጋር ልቀመጥ እያለን እንቸገራለን አይደለም? በጣም ከአንድ ሰው ጋር ሻይ ወይም ቡና ስንጠጣ የተጫወት ነው ለቀናት ከእኛ ጋር ይከርማል። እየጣፈጠን አይምሯችን ልባችን ሁሉ ይዞ ያሳስበናል። ለማንበብ ለመጸለይ ይቀሰቅሰናል። እግዚአብሔር ተናገረ ተብሎ ምንም ምንም የለም። አፍዝዛ ደንግዝ አያችሁት። በልቡ የተሰወረ ይገለጣል ይላል። በልቡ የተሰወረ ለዛ ለማያምን ሰው ይገለጣል። እንዲሁም እግዚአብሔር አለ በእውነት በመካከላቸው ነው ብሎ ምን ያደርጋል? እየተናገረ ይሄንን እየመሰከረ ለምን? ያ ቃል የማን ቃል እንዳልሆነ ያውቃል። የሰው ቃል እንዳልሆነ ያውቃል። የሰው ቃል እንዳልሆነ ያውቃል። በፊቱ ወድቆ እግዚአብሔር እዚህ አለ ብሎ ሰዎቹን አያቸው፣ ቸርቹን አያይም፣ ተናጋሪውን አያይም። ማንን ያያል? ያ ቃል ሲመጣ እግዚአብሔር አለ ብሎ እፊቱ ይወድቃል ይላል። ልክ እግዚአብሔር እዛ እንዳለ ይታየዋል ለዛ ሰው ማለት ነው። ወድቆ ለእግዚአብሔር ይሰግዳል። ትንቢት ዛሬ እንደምንሰማው አይደለም፣ እጅግ በጣም ያማረ ነገር ነው። እጅግ በጣም የከበረ አገልግሎት ነው። እጅግ በጣም ታላቅ ነገር ነው። በእንዲህ ያለ አገልግሎት እግዚአብሔር ቤተክርስቲያን ጎበኘ ማለት እግዚአብሔር መጣ ማለት ትልቅ 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 በረከት ነው። ይሄ ነገር እንዲበዛላቸው ሰዎች በዚህ እግዚአብሔር እንዲጠቀምባቸው ብዙ ሊጸልዩ ይገባል። እግዚአብሔር ወገኖቼ በእንዲህ ሁኔታ ቤተክርስቲያን ሲገኝናኝ በጣም እጅግ በጣም ደስ የሚያሰኝ ነው። እንዲህ ያለው ትንቢት የሰራው ጌታ እግዚአብሔር እንዲህ ይላል ቢባል ይገባዋል ይገባዋል። እኔ ተናጋሪው ራሴ ልናገር ስል ለእኔው የቀለለብኝን ነገር እኔ ጉባኤ አላወጣው እንዲሁ በምክር መልክ ብናገር ይሻለኛል። እንደ የተሰማኝ ነገር ካለ ወገኖቼ እኔ እንደማስተውለው እያልኩ ብናገር ይሻላል። እኔ እንደሚመስለኝ እግዚአብሔር ካለበት በዛ ምክር ውስጥ እግዚአብሔር ምስክርነትን በሰዎች ነፍስ ያኖር። የሰራዊት ጌታ እግዚአብሔር ብዬ የመለኮትን ስም አጅቤበት ተናግሬ ሀይበል ብለው የእግዚአብሔርን ህዝብ ደስም ወርክ። ስለዚህ እግዚአብሔር ከዚህ ማስተዋልን ይስጠን። በመነዳት የሚነገር ትንቢት እጅግ በጣም በጣም ተግሳጽ ቢሆን የእግዚአብሔር ዘለፋ እንኳን ቢኖረው በልብ የተሰወረን ሁሉ የሚገልጥ ነው። የእግዚአብሔር ቃል እንግዲህ ለማ የማምን ሰው ዛ በአክሲደንት ነው የገባው እና ትልቅ የሆነ በረከት ትልቅ የሆነ መጽናናት ለቤተ ክርስቲያን ያመጣል። አንድ ነቢይ በሌላ አይነት መንገድ ትንቢት የሚናገርበት ሁኔታ አለ። ከዚህ በፊት ይህን ሳስተምር እንደ ሪፖርት እንደማቅረብ የሆነ ትንቢት ነው የምለው፣ ግን አሁን የተነገረውን ከሰማ በኋላ የሚናገር ነቢይ አለ። እንዲህ ባለ መንገድ አጫጭር ነቢያቶች ትንቢቶች ይመጣሉ። ብዙ ጊዜ አጫጭር ትንቢቶች እና እግዚአብሔር ቁጭ ብሎ ነቢዩ እያለ ወይም ባለበት ሲጸልይ እና ምናልባት ትንቢቱ የሚናገረው በኋላ ወይም ከተወሰነ ቀን በኋላ ነው ወይም ወዲያው ሊሆን ይችላል። እንዲህ በል ይለዋል እግዚአብሔር። እና ነቢዩ ለማለት ከመጀመሩ በፊት ተናጋሪው እግዚአብሔር ያንን ነቢይ እንዲህ በል ይለዋል። ነቢዩ ከመናገሩ በፊት እግዚአብሔር መናገር ጀምሮ ሲጨርስ ሰምቶታል። ከዛ በኋላ ሲናገር ምን ነው የሚለው? እግዚአብሔር እንዲህ በል አለኝ ነው ማለት ያለበት። እንዲህ በል አለኝ ነው። ያንን በመንቀጥቀጥ ወይም በተለያየ ነገር አጀብ አድርጎ ቲያትር ሰርቶ አይደለም ማለት ያለበት። እንዲህ በል አለኝ ብሎ መናገር ይገባዋል። ስለዚህ ትንቢቱን የምንናገርበትን መንገድ የሚወስነው ትንቢቱን የተናገርንበት የተቀበልንበት መንገድ ነው ማለት ነው። ትንቢቱ የተቀበልኩበት መንገድ ራእይ ብቻ ያየው ከሆነ እንዲህ ያለው ትርጉም ከመጣልኝ ትርጉሙን እንዲህ ይመስለኛል አለ ሐዋርያ ጳውሎስ። ለምን እግዚአብሔር ትርጉሙ ይሄ ነው አላለውማ። መሰለን አለ ሐዋርያው ጳውሎስ፣ ትልቁ ሐዋርያ፣ መጽሐፍትን የጻፈ በአዲስ ኪዳን ከነበሩ ጸሐፊዎች ሁሉ የተለየው ሐዋርያ ላየው ራእይ በይመስለኛል ከተናገረ እኛማ የቱን ያህል። ስለዚህ እግዚአብሔር ይሄን ያሳየኝ ይሄን ሳይ እኔ ትርጉም አልገባኝም። ወገኖች የገባችሁ አላችሁ? ይሄን አየው እንላለን። እናን እግዚአ ያየነውን ነገር ሌሎች ሰዎች ናቸው የሚናገሩት። የአካል ህይወት ነው እግዚአብሔር የሚያኖረን። እኛ የሁሉም ነገር ኤክስፐርት እንድንሆን እግዚአብሔር አይፈልግም። እንደ ካንሰር ብቻ እንዳድግ አይፈልግም። ለእኔ ራእይ ካሳየ ትርጉም ለሌላ ሊሰጥ ይችላል እግዚአብሔር። ስለዚህ ያ የተሰጠንን ነገር ተናግረን ዝም ማለት፣ ለአንድ ሰዎች ያዩትን ነገር ብዙ ሰዎች ላዩት ነገር ትርጉም አይገባቸውም። እኔ በህይወቴ ሁሉ ማረሳቸው የምደነቅባቸው ለረጅም ዘመን የማይለቁኝ ራእዮች ሰዎች አይተው አብሮኝ ይቆያል። እግዚአብሔር ቤት የሚሆኑትን የሚሰሩትን ነገሮች በጣም ብዙ እንዳይበት የሚረዳ ራእዮች ከሰዎች ተቀብያለሁ። የሚያዩትን ለእኔ ለመናገር ብለው አይደለም፣ እንዲያየው ብለው ሀብት የሆነልኝ ብዙ ነገር አለ። ከሰዎች ያየሁት የተቀበልኩት ተናጋሪዎቹ ብዙ የማያውቁት ነገር አለ። ስለዚህ የተገለጠልንን ነገር ትርጉሙን ባናቅም እንደ ሌሎች ድራማታይዝ አድርገን ለመናገር አላደለም፣ ልቡም አላደለም፣ ህሊናችንም ባይፈቅድልንም የተሰጠንን ግን የምንናገርበት መንገድ ቢኖር ይጠቅማል። የሚጠቅማቸው ሰዎች አሉ። ስለዚህ የተነገረው ትንቢት አንድ ነቢይ አንድ ነገር እግዚአብሔር ሲናገረው ከሰማ ያ የተናገረው ነገር እግዚአብሔር ከጀመረበትና ከጨረሰበት በላይ መሄድ የለበት። በዛው አያይዞ ወደ ስብከት፣ ከዛው አያይዞ ወደ ማብራራት መሄድ የለበት። ለምን እግዚአብሔር እንዲህ በል አለኝ። ፖስታውን አድርሷል። የቀረው ጉዳይ ከሰማዮቹ ጋር ሊሆን ይችላል። ይህንን ማስተዋል አለብን። ሳሙኤል እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። እንዴት ነው የተገለጠለት ለሳሙኤል? ወል ይህ ሁኔታ በሳሙኤል ህይወት እንዴት እንደሆነ ስንመለከት አንደኛ ሳሙኤል 3 ላይ ምንድን ነው እግዚአብሔር በድምጽ እየተናገረው እንደተገለጠ። የእግዚአብሔር ቃል መገለጥ ማለት እግዚአብሔር ሳሙኤልን እንዲህ ያለ ነው የተናገረው። ስለ ኤሊ ስለ ልጆቹ በቤተ መቅደስ ውስጥ የእግዚአብሔርን ሥራ የእግዚአብሔርን ቤተ መቅደስ ስለ መዳፈራቸው እግዚአብሔር ገልጦ ተናገረ። የማን ቃል ተገለጠ? የእግዚአብሔር ቃል ተገለጠ። እንዴት ተገለጠ? እየተናገረው በድምጽ ተገለጠ። ኢሳይያስ ሲናገር ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ አለ። ይሄኛው እግዚአብሔር በእግዚአብሔር ቃል ተገለጠለት ይላል፣ በድምጽ ተገለጠለት። ይሄኛው በራእይ መልክ እግዚአብሔር ተናግሯልና ሰማያት ስሙ አለ። ሲናገር እግዚአብሔርን ሰምቶታል። አያችሁት? በምዕራፍ 2 ቁጥር 1 ላይ ስን የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል ይላል። ያየው ራእይ እግዚአብሔር ተናግሯልና ደግሞ እዚህ ላይ ደግሞ ተመልከቱ። ያየው ቃል ምንድን ነው? ማየት ቃል ወገኖቼ፣ እግዚአብሔር ሲናገር ይታያል። ያ ቃል ብርሃን ነው። ቃል ብርሃን ነው ይላል። እግዚአብሔር ሲናገር መልእክቱን ይሄ ሰው እንደምንሰማ ገና አንጎላችን ውስጥ አግብተን እያሰላን እያወጣን እያወረድን እንደምንረዳው ሳይሆን ይታያል። መልእክቱ አይን ይከፍታል፣ ያሳያል። እግዚአብሔር የተመሰገነ ይሁን። ነቢያቶች ቃሉን ሲመጣላቸው እግዚአብሔር ሲናገራቸው እግዚአብሔር ሲናገር ሲሰሙ በራእይ ሲገለጥላቸው ቃሉ ይታያቸዋል፣ ችግሩን ያውታል። ሁልጊዜ ግን አይደለም። ቅድም እንዳየነው የማይረዱበት ጊዜ አለ። ራእይ ህልም ወይም አይተው ያዩት ነገር የማይገባቸው ጊዜ አለ። አሰራርም ልዩ ልዩ ነው ይላል። አሰራርም ልዩ ልዩ ነው። አያችሁት? ኤርምያስን ይዩት። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የማን ቃል? የእግዚአብሔር ቃል። እሱ ጋር ነው የሚመጣው። ከእግዚአብሔር ጋር ሲመጣ ያል እራሱ የፈጠረው ያለበትን የህዝቡን ህይወት እያሰላ እየተመለከተ ትንቢት ለመናገር አንዴ ጠርቶኛልና እንዴት ልናገር እያለ እያወጣ እያወረድ አይደለም። የእግዚአብሔር ቃል ከእግዚአብሔር ጋር መነሻው እግዚአብሔር ሆኖ ወደ እሱ ጋር ሲመጣ ያል። ምን አይነት ታማኝ ነቢያቶች ናቸው! ምዕራፍ 7 ቁጥር 1 ምዕራፍ 11 ቁጥር 1 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይላል። ብዙ እንዲህ ያሉ አባባሎችን እንመለከታለን። ኤርምያስ ሆይ ሲለው እንመለከታለን። በተለያዩ አይነት መንገዶች ምን ታያለህ አለው። አንድ ጊዜ እግዚአብሔር የሚያየውን ነገር የለውዝ ራእይ ሲያሳየው፣ ከዛ በኋላ እግዚአብሔር ሲናገረው እናያለን። እንደ ኢሳይያስ ራሱ ኤርምያስ ሲናገር እግዚአብሔር ያሳየኝ ቃል ይህ ነው ይላል። ወገኖቼ በ38ኛው ምዕራፍ ቁጥር 11 ላይ ስለዚህ እግዚአብሔር ቃሉ ሲመጣ መልእክቱ ሲመጣ ብርሃን ነው የሚሆነው፣ ያሳያቸዋል መልእክቱ። ያ ብርሃን ከበራ በኋላ ነቢዩ ትንቢቱን ይናገራል። ባሮክ ነበር የሚጽፍለት፣ ጸሐፊው ባሮክ ነው፣ ለኤርምያስ ይጽፋል። አንድ ጊዜ መጽሐፉን ሁሉ አቃጠሉት፣ የትንቢቱ መጽሐፍ። እንደገና ያጽፍ ነበር። ለምን? ያ ቃል ሲመጣ ብርሃን ሆኖ ነው የመጣው። ጨርሶ ከሱ ውስጥ ማንም ሊያወጣው አይችልም። እንደገና ተጻፈ። በጣም ኃይል አለው የእግዚአብሔር ቃል። የተጻፈውንም የእግዚአብሔርን ቃል በመንፈስ ቅዱስ እየነዳ እግዚአብሔር የሚያናገረውንም ቃል ወገኖቼ፣ በጣም በጣም እኔ መንፈስ ቅዱስ ስሙም አቢዩዝ ሊሆነበት ስራውም አቢዩዝ ሊሆነበት ዘመን ነው። እግዚአብሔር ገለባ ከሆነ ነገር ያድናል። እነዚህ ነቢያቶች ሁሉ የእግዚአብሔርን ነገር ሲናገሩ ማየት ያለብን እግዚአብሔር የጠራቸው ነቢያቶች ናቸው። በሙሉ እያንዳንዳቸው እንዴት እንደተጠሩ ዝርዝር ነገራቸውን አናየም። ኤልሳዕን ስንመለከት በኤልያስ ነው የተጠራው። ይሁን እንጂ ኤልያስ የጥሪው ምንጭ አይደለም፣ እግዚአብሔር ነው የተናገረው። አንደኛ ነገሥት ምዕራፍ 19 ላይ ቁጥር 16 19 ወደ ቴስቢያው ወደ ኤልሳዕ ሂድ አለው እግዚአብሔር። ቅባው ነቢይ እንዲሆን አለው እግዚአብሔር። ማን ነው ያለው? ኤልሳ ገበሬ ነው። ነቢይ የመሆን ሀሳብም ምኞትም የለውም። ኤልያስ ሄደ እና ከዛ መጎናጸፊያውን ላዩ ላይ ጣለበት። ከመጎናጸፊያው ጋር እግዚአብሔር መንፈስ ላዩ ላይ ወረደበት እና በቃ ለመሰናበት ምን ለማለት እኔ ከአንተ ጋር ምን አለኝ አለው። እግዚአብሔር የጠራ ከሆነ እኔ እኮ አይደለሁም እኮ ተከተለኝ ምልህ አለው። አባባሉ እንደዛ ነው። ከዛ ከብቶቹን አርዶ ከዛ አብልቶ ጨራርሶ ተሰነባብቶ ከእግዚአብሔር ሰው ጋር ሄደ። ማን የጠራው? ኤልሳዕ። እግዚአብሔር ነው። የመጥሪያው የመልእክቱ መተላለፊያ ኤልያስ ሊሆን ይችላል፣ ጠሪው ግን እግዚአብሔር ነው። ነቢያቶች በእግዚአብሔር ነው የሚጠሩት። በቤተ ክርስቲያን ወይም በግለሰቦች ወይም በአገልጋዮች ወይም በተቀቡ ሰዎች አይደለም። ይህን መልእክታቸው ምንጭ እግዚአብሔር ስለሚሆን እግዚአብሔር ካልጠራ ለእንደዛ ለአገልግሎት አይሆንም። በጸጋ ስጦታ ትንቢት የሚናገርና እግዚአብሔር ለነቢይነት